ይህ በምስራች ድምፅ እየተዘጋጀ ከደቡብ አፍሪካ በትራንስ ወርልድ ራዲዮ ከሰኞ እስከ ዓርብ የሚቀርብላችሁ የመጽሐፍ ቅዱስ ትምህርት ክፍለ ጊዜ ነው። ሰላም ጤና ይስጥልኝ። በጌታ የተወደዳችሁ ክብሯን አድማጮች፣ ዛሬም እግዚአብሔር አምላካችን ረድቶንና ደግፎን እነሆ የኦሪት ዘሌዋውያን መጽሐፍ ጥናታችንን ይዘንላችሁ ቀርበናል። በሚኖረን ክፍለ ጊዜ ሁሉ እግዚአብሔር ደግሞ እያንዳንዳችንን በባርኮቱ እንደሚገናኘንና ታላላቅ ሰማያዊ ምስጢራትንም እንደሚገልጥልን እምነታችን ነው። እግዚአብሔር ለዘላለም ይክበር ይመስገን። የመረጠን እስከ ፍጻሜው ድረስ ደግሞ እንደሚያቆመንም እምነታችን ነው። ዛሬ ዝግጅታችንን እንደወትሮ ሁሉ በቴክኒክ የሚመራልን ወንድማችን አለማየሁ ዳዊት ነው። በትምርቱ አብሪያችሁ እስከ ፍጻሜው ድረስ የምቆየው እኔ አበበ ከበደ ወርቄ ነኝ። ዝማሬን ጋብዛ ሰማይና በምድር ላይ የምትገዛ እግዚአብሔር አባታችንና አምላካችን ሆይ እናመሰግናለን። ያለፉትን ሳምንታት ሁሉ ደግሞ በሰላም ስለጠበቅከን እንደገናም ደግሞ በዚህች ሰዓት ስምህን መጥራት እንድንችል ይህንን እድል ስለሰጠህን አብዝተን እናመሰግናለን። አቤቱ ጌታችንና መድኃኒታችን ሆይ ይህንንም ሳምንት ደግሞ በታዳጊው እጆች ደግሞ እንድትመራን እግዚአብሔር አምላካችን ሆይ ማወቅ የሚገባንንና መማር የሚገባንን ነገር እንድታስተምረን እንጸልያለን። እግዚአብሔር ሆይ በበረከትህ በታላቅ ግርማ በጸጋ በእኛ ማከል ጌታዬ ሆይ እንድትሆን እንለምንሃለን። በጌታ በኢየሱስ ክርስቶስ ያው ስም ስትል አሜን። ባለፈው አርብ ምሽት ጥናታችን የኦሪት ዘሌዋውያን ምዕራፍ 11 አጠቃላይ ሐሳብ ካቀረብንላችሁ በኋላ ወደ መጨረሻ ላይ ማውጫውን ሰጠናችሁ እንደነበር እናስታውሳለን። ዛሬ ደግሞ አጠቃላዩን ትምህርት አንድ በአንድ ሰፋ አድርገን እንመለከታለንና ኦሪት ዘሌዋውያን ምዕራፍ 11 አውጡ። በምድር ላይ ስላሉ ንጹህና ንጹህ ስላልሆኑ እንስሳት፣ ይህ እንግዲህ የመጀመሪያው ርዕሳችን ይሆናል ማለት ነው። እስቲ ቁጥር 1 እና 2 አንድ ላይ እናንብብ። ያ እግዚአብሔርም ሙሴንና አሮንን እንዲህ ብሎ ተናገራቸው። ለእስራኤል ልጆች እንዲህ በሏቸው፣ ከምድር እንስሶች ሁሉ የምትበሏቸው እነዚህ ናቸው ይላል። እግዚአብሔር በብርሃንና በጨለማ መካከል፣ በሌሊትና በቀን መካከል፣ በጥቁርና በነጭ መካከል፣ ትክክል በሆነውና ትክክል ባልሆነው መካከል፣ በንጹህና ንጹህ ባልሆነው መካከል ግልጽ የሆነ ልዩነት አድርጓል። በነገራችን ላይ በጨለማና በብርሃን መካከል ልዩነትን የፈጠረው እግዚአብሔር ነው። በዚህ አቅጣጫ የእግዚአብሔር ፍላጎት ምንድነው ብለን ብንጠይቅ፣ እግዚአብሔር ልዩነት ላደረገው ነገር ሰው የሚሰማው እንዲሆን፣ የመለየት ችሎታው የሚሰራ እንዲሆን እግዚአብሔር ይፈልጋል። ሰው መልካሙን እንዲወድ፣ ክፉውን እንዲጠላ የእግዚአብሔር ፈቃድ ነው። ይህ ያለንበት ዘመን ሰው ትክክል በሆነውና ትክክል ባልሆነው፣ በመልካምና በመጥፎ መካከል ያለው ግልጽ ልዩነት እንዳይሰማው ስሜቱ የደበዘዘ እንደሆነ ይመሰክራል። ሰው በሕይወቱ ውስጥ የሚያደርጋቸውን ነገሮች ሁሉ ግብረ ገብነት በጎደለው መልኩ ለማድረግ ሲጥር ይታያል። እንግዲህ ሰው ወደ እግዚአብሔር መሠዊያ ሲመጣ በፈሰሰው በክርስቶስ ደም ከኃጢአቱ ቢታጠብና የኃጢአት ይቅርታን ቢያገኝ ከደብዛዛ ሕይወት ድኖ እግዚአብሔር የፈጠረውን ልዩነት አውቆ ይኖራል። እግዚአብሔር ግልጽ የሆነ ሕግን ያደርጋል። ወገኖቼ ትክክል የሆነውን በምን ታውቃለህ ብሎ አንድ ሰው ሊጠይቅ ይችላል። መልሱ እግዚአብሔር ትክክል ነው ያለው ያ ነገር በፍጹም ትክክል ነው። ይህ ያለንበት የእግዚአብሔር ዓለም ነው። ከፈጠረው ከፈጣሪው በላይ የዚህን ዓለም ሕግጋት ታውቃለህን? እርሱ ለሚታየው ዓለም ሕግጋትን አድርጓል። እግዚአብሔር ያስቀመጠውን ሕግጋት መጣስ በታላቅ ኪሳራ ውስጥ ይከተናል። ሌላው መዘንጋት የሌለብን ነገር ወገኖቼ፣ እግዚአብሔር ወደ ሰዎች ለታይ ኑሮ ይመጣል። ከሁሉ ነገር ይልቅ ለሰው ልጅ የሚበላው ምግብ እጅግ ይቀርበዋል። ስለዚህ እግዚአብሔር ለሰው እጅግ በሚቀርበው ነገር ላይ ይወስናል። እርሱ የተወሰነው ምግብ አይነት ንጹህ እንደሆነ፣ ሌላው ደግሞ ንጹህ እንዳልሆነ አስታውቋል። ሰው ኃጢአት በበዛበት ዓለም ውስጥ እንደሚኖር ሁልጊዜ ማስታወስ አለበት። ሰው እግዚአብሔር መልካም ነው ብሎ ያለውን መምረጥና ክፉውን ደግሞ መሸሽን መማር አለበት። ልዩነቱ ግብረ ገባዊ ይዘት ቢኖረውም ንጹህ እንስሳት ጤናማ ስለሆኑ ለምግብነት ተሰጥተዋል። ንጹህና ንጹህ ባልሆነ እንስሳት መካከል ልዩነት ማድረጉ ከሙሴ በፊት በኖህ ጊዜም እንዳለ ማስታወስ ይቻላል። የሚበሉትን እንስሳት አሶችና ወፎች መምረጡ ዛሬም በሰለጠነው ዓለም ሰዎች እየተለማመዱ ያለ ጉዳይ መሆኑን እንገነዘባለን። ስለዚህ ይህ የምርጫ ጉዳይ ድንገተኛ ነገር አይደለም። እግዚአብሔር ልዩነትን አድርጓል። ስለሆነም ለምግብነት የምንፈልጋቸው እንስሳት አሉ፣ የማንፈልጋቸውም አሉ። ሌላው መገንዘብ ያለብን ጉዳይ ቢኖር በዚያ በፓለስቲና ምድር የነበሩ አንዳንድ እንስሳት የሰውን ጤና የማያናጉ ሊሆኑ ይችላሉ። ተመሳሳይ እንስሳት ደግሞ በሌላ ስፍራ ጤናማና ተስማሚ ላይሆኑ ይችላሉ። ዛሬ ንጹህና ንጹህ ያልሆኑትን እንስሳት ለምግብነት ስለመጠቀም ወይም ስላለመጠቀም ምንም ሕግ የለንም። በዚህ በዘሌዋውያን ምዕራፍ 11 ውስጥ ብዙ ግብረ ገባዊ ነገሮች ተካተዋል። ሰው በኃጢአት ዓለም መኖሩን እንዲገነዘብ እግዚአብሔር ይፈልጋል። ዘወትር ምርጫ ማድረግ አለበት። ከኤደን ገነት የወጣው የወደቀው ሰው አሁንም እንዳይበላ እግዚአብሔር የነገረው ዛፍ አለ። የግብረ ገብነት ጉዳይ ቅድሚያ መሰጠት እንዳለበት አስባለሁ። ሐዋርያው ጴጥሮስ ሁሉ አይነት እንስሳትና አዕዋፍ የያዘ ታላቅ ሸማ የሚመስል ዕቃ ወደ እርሱ በመጣ ጊዜ እግዚአብሔር እንዲበላ ሲነግረው እርሱ ግን ሊበላ ፈቃደኛ እንዳልነበረ ታስታውሳላችሁ። ከዚያም እግዚአብሔር ያነጻውን አንተ አታርክሰው የሚል ድምፅ ወደ እርሱ መጣ። የሐዋርያት ሥራ ምዕራፍ 10 ከቁጥር 11 እስከ 15 ያለውን ተመልከቱ። የሐዋርያት ሥራ ምዕራፍ 10 ከቁጥር 11 እስከ 15 ያለውን መመልከት ይቻላል። በሌላ አነጋገር ወገኖቼ፣ እግዚአብሔር ሕግጋትን ያደርጋል። ይህ ታላቅ ግብረ ገባዊ ትምህርት ነው። እግዚአብሔር ሕግጋትን ያስቀምጣል። ሰው ውሳኔን መወሰንና ምርጫን ማድረግ ያለበት በእነዚህ ሕግጋት መሠረት ነው። አጠቃላይ የሆነ የምግብ ሕግ በዘሌዋውያን ምዕራፍ 11 ቁጥር 3 እንዲህ ተጠቅሷል። ኦሪት ዘሌዋውያን ምዕራፍ 11 ቁጥር 3ን ተመልከቱ። የተሰነጠቀ ሰኮና ያለውንና የሚያመሰኳውን እንስሳ ሁሉ ብሉ ይላል።
ይህ መበላት የሚገባቸውን እንስሳት የሚወስን አጠቃላይ ሕግ ነው። ይህ ሕግ በዘዳግም ምዕራፍ 14 ቁጥር 6 ላይ ተደግሟል። ዘዳግም ምዕራፍ 14 ቁጥር 6ን ይመለከታል። በዘዳግም ምዕራፍ 14 በሬ፣ በግ፣ ፍየል፣ ዋላ፣ ሚዳቋ፣ የብራ ፍየል፣ አጋዘን፣ አጭ፣ ብራይሌ፣ ድኩላ ሁሉ መበላት በሚገባቸው እንስሳት ውስጥ ተካተዋል። በዘሌዋውያን ሕግና መመሪያ ከተወሰኑ ለምሳሌነት ብቻ ከተጠቀሱ ንጹህ ካልሆኑ እንስሳት ዝርዝር ጋር ቀርቧል። በዘዳግም ግን ለመመሪያና ለሕግ ብዙም ትኩረት አልተሰጠም፣ ግን የንጹህ እንስሳት ዝርዝር ሰፋ ባለ መልኩ ተጠቅሷል። በዘሌዋውያን ንጹህ ያልሆኑ እንስሳት ዝርዝር ትኩረት ሲሰጠው፣ በዘዳግም ግን ንጹህ ለሆኑ እንስሳት ዝርዝር ትኩረት ተሰጥቷል። ምንም እንኳን አዲስ ትእዛዝ ባይሰጥም በዘሌዋውያን ንጹህና ንጹህ ባልሆነው መካከል ያለው ክፍፍል ተለያይቶ ተቀምጧል። በልዩነቱ ላይ ስፍራ የተሰጠው የጤንነት ጉዳይ እንጂ የስነ ሕይወት ሕግ ጉዳይ አይደለም። አንዳንድ የአህዛብ መንግስታት ለምሳሌ የፋርስ መንግስታት አንዳንድ እንስሳትን መልካም አምላክ ፈጥሯቸዋል፣ ሌሎችን እንስሳት ደግሞ ክፉ አምላክ ፈጥሯቸዋል ብለው ያምናሉ። የሁሉ እንስሳት ፈጣሪ ግን የእስራኤል አምላክ እግዚአብሔር ነው ወገኖቼ። ሌላ ደግሞ አንዳንዶች እንደሚያምኑት በንጹህና ንጹህ ባልሆነ እንስሳት መካከል ልዩነት ለማድረግ መሰረቱ የእንስሳቱ ባህሪ እንዳልሆነ መታወቅ አለበት። ባህሪን ካየን ዘንድ አንዳንድ ንጹህ ያልሆኑ እንስሳት መልካም ነገርን ሲወክሉ ይስተዋላል። ለምሳሌ አንበሳ ንጹህ ባልሆኑት መካከል ይመደባል። ነገር ግን የይሁዳን ነገድና ጌታ ኢየሱስ ክርስቶስን ይወክላል። የተወሰኑ እንስሳት እንዳይበሉ የተከለከሉት ክፉ ባህሪያቸው ወደሚበላቸው ሰው ይተላለፋል ብሎ ማሰብም ስህተት ነው። ይህ አይነት አስተሳሰብ ትርጉም የሌለው አስማታዊ አስተሳሰብ ነው። አንዳንድ አትክልትን ብቻ የሚበሉ ሰዎች የእንስሳትን ሥጋ ከበሉ ጨካኞች ይሆናሉ ብለው ያስባሉ። ይህ አይነት አስተሳሰብ በፍጹም ትርጉም የለሽ እንደሆነ ልነግራችሁ እወዳለሁ። ንጹህና ንጹህ ባልሆነ እንስሳት መካከል መለየት ከጤና አጠባበቅ ዓላማ በተጨማሪ ለእስራኤላውያን ሌላ ትርጉም ይሰጣል። ንጹህና ንጹህ ባልሆነ እንስሳት መካከል ልዩነት ማድረግ እስራኤላውያን ከሌሎች የአዛም መንግስታት መለየታቸውን የሚገልጽ የእግዚአብሔር ዕቅድ አካል ነው። እዚህ ጋር ክርስቲያኖች ከሕይወታቸው ጋር ማዛመድ የሚገባቸው መንፈሳዊ ትምህርቶች አሉ። አስቀድሞ ለማሳየት እንደሞከርኩት በዘሌዋውያን ያለውን የምግብ ሥርዓት መከተል ለመንፈሳዊ ሕይወታችን የሚሰጥ ልዩ ጥቅም የለውም። እዚህ ላይ ቆም ብለን አንድ ነገር እንድንመለከት እፈልጋለሁ። የሚያመሰኳው እንስሳ የሚለውን አባባል ማሰላሰል ለሚለው ቃል ምሳሌያዊ አገላለጽ ሊሆን ይችላል። አስተዋላችሁ? የሚያመሰኳው እንስሳ የሚለው አባባል ማሰላሰል ለሚለው ቃል ምሳሌያዊ አገላለጽ ሊሆን ይችላል። እስቲ መዝሙር 1 ቁጥር 2ን እናንብብ። መዝሙር 1 ቁጥር 2 ነገር ግን በእግዚአብሔር ሕግ ደስ ይለዋል፣ ሕጉንም በቀንና በሌሊት ያስባል ይላል። የሚያመሰኳው የሚለው ቃል ማሰላሰልን ስለሚወክል ቃሉ ለክርስቲያኖች መንፈሳዊ ሕይወት ልዩ ትርጉም ይሰጣል። የእግዚአብሔርን ቃል የሚያሰላስል ወይም በተደጋጋሚ የሚያስብ ክርስቲያን በመንፈሳዊ ሕይወቱ የሚያድግ ይሆናል። እንደዚያውም የሰኮና መሰንጠቅ ክርስቲያን በቅድስና ኑሮ መኖር እንዳለበት ይናገራል። አስተውሉ፣ የሰኮና መሰንጠቅ የእንስሳው ማለት ነው፣ ክርስቲያን በቅድስና ኑሮ መኖር እንዳለበት ያስታውቃል ወይም ደግሞ ይናገራል። ኤፌሶን ምዕራፍ 4 ቁጥር 1 እንዲህ ይላል። ኤፌሶን ምዕራፍ 4 ቁጥር 1 እንግዲህ በጌታ እስር የሆንኩኔ በተጠራችሁበት መጠራታችሁ እንደሚገባ ትመላለሱ ዘንድ ለምናችኋለሁ። እንደገና ኤፌሶን ምዕራፍ 5 ቁጥር 2 እና 15 እንዲህ ይላል። ኤፌሶን ምዕራፍ 5 ቁጥር 2 እና 15 ተመልከቱ። ክርስቶስም ደግሞ እንደወደዳችሁ በፍቅር ተመላለሱ። እንግዲህ እንደ ጥበበኞች እንጂ ጥበብ እንደሌላቸው ሳይሆን እንዴት እንድትመላለሱ በጥንቃቄ ተጠበቁ ይላል። የእግዚአብሔርን ቃል በማጥናትና በክርስቲያን አመላለስ መካከል ጥብቅ የሆነ ግንኙነት አለ። ሐዋርያው ጳውሎስ ጢሞቴዎስን እንዲህ ሲል ይመክረዋል። አንተ ግን በተማርክበትና በተረዳህበት ነገር ጸንተህ ኑር። ከማን እንደ ተማርከው ታውቃለህና ከሕፃንነትህም ጀምረ ክርስቶስ ኢየሱስን በማመን መዳን የሚገኝበትን ጥበብ ሊሰጡ የሚችሉትን ቅዱሳን መጻሕፍትን አውቃል ይላል። ሁለተኛ ጢሞቴዎስ ምዕራፍ 3 ቁጥር 14 እና 15ን ልብ ይሏል። ሁለተኛ ጢሞቴዎስ ምዕራፍ 3 ቁጥር 14 እና 15ን መመልከት ይቻላል። ቃሉን የምታደርጉ ሁኑ እንጂ ራሳችሁን ያሳታችሁ የምትሰሙ ብቻ አትሁኑ ይላል ሐዋርያው ያዕቆብ በምዕራፍ 1 ቁጥር 22 ላይ። ወዳጄ ሆይ የክርስቲያን ኑሮ ወይም አመላለስ ከእግዚአብሔር ቃል ጋር የተቆራኘ መሆን አለበት። በዚህ ዓለም ላይ እስከኖርክ ድረስ የእግዚአብሔርን ቃል ማሰላሰልና በቃሉ መሰረት የተለየ ኑሮ እንድትኖር ያስፈልጋል። የእግዚአብሔርን ቃል የሚያጠና ቃሉንም በተግባር የሚተገብር ክርስቲያን ሥራውና አካሄዱ የእግዚአብሔር ልጅ መሆኑን ይመሰክራሉ። ታዲያ አንተ በየትኛው ጎዳና ላይ ነህ ያለው? በመውደቅ ጎዳና ላይ ነው ወይስ በመነሳት ጎዳና ላይ? እግዚአብሔር ይርዳህ። በመቀጠል ደግሞ ከኦሪት ዘሌዋውያን ምዕራፍ 11 ከቁጥር 4 እስከ 8 ያለውን አብረን አንድ ላይ እንመለከታለን። ነገር ግን ከሚያመሰኩት ሰኮናቸውም ስንጥቅ ከሆነው ከነዚህ አትበሉም። ግመል ያመሰኳል፣ ነገር ግን ሰኮናው ስላልተሰነጠቀ በእናንተ ዘንድ ርኩስ ነው። ሽኮኮ ያመሰኳል፣ ነገር ግን ሰኮናው ስላልተሰነጠቀ በእናንተ ዘንድ ርኩስ ነው። ጥንቸልም ያመሰኳል፣ ነገር ግን ሰኮናው ስላልተሰነጠቀ በእናንተ ዘንድ ርኩስ ነው። ሪያም ሰኮናው ተሰንጥቋል፣ ነገር ግን ስለማያመሰኳ በእናንተ ዘንድ ርኩስ ነው። የነዚህን ሥጋ አትበሉም፣ በድናቸውንም አትነኩም፣ በእናንተ ዘንድ ርኩሶች ናቸው ይላል። እነዚህ ያነበብናቸው ቁጥሮች መበላት የሌለባቸውን ንጹህ ያልሆኑ እንስሳትን ዝርዝር ባጭሩ ያቀርቡልናል። የሚያመሰኩ እንስሳት ቅጠላ ቅጠል ወይም ሳር የሚበሉ ብቻ ናቸው። ሥጋ በሊታ እንስሳት በዚህ ዝርዝር ውስጥ አልተካተቱም። ግመልን መብላት የለባቸውም። በርግጥ ማን ይፈልጋል የሚል ጥያቄ ሊነሳ ይችላል። ግመል ከሌሎች እንስሳት የተለየ ቅርጽ ያለው እንስሳ ብቻ ሳይሆን ንጹህ ካልሆኑ እንስሳትም አንዱ ነው። በነገራችን ላይ ጌታ ኢየሱስ ፈሪሳውያንን ትንኝን የምታጠሩ ግመልን የምትውጡ ብሎ በቀልድ ቃላት የከሰሳቸውን ታስታውሳላችሁ። ሽኮኮ በአለት ሰንጣቃ ወይም በቋጥኝ ስፍራ የምትኖር ጥንቸል መሳይ እንስሳ ናት። ዛሬ በጣም የሚያስደንቀኝ ነገር ቢኖር አንድ ሰው የአሳማ ሥጋ መበላት የለበትም የሚሉ ሰዎች የጥንቸልንም ሥጋ መበላት የለበትም ሲሉ አለመስማቴ ነው። ሪያ ደግሞ ሰኮናው የተሰነጠቀ ሲሆን ነገር ግን እየበላ ቢውል እንኳን ወገኖቼ አያመሰኳም። ሌላው መጠቀስ ያለበት የሚያስገርመው ነገር የሪያ ሥጋ በሆድ ውስጥ ቶሎ የሚንሸራሸር አይደለም። ሪያ በመብላት ባሪውም ጭምር ንጹህ ያልሆነ እንስሳ ነው። እስራኤላውያን ከነዚህ ንጹህ ያልሆኑ እንስሳት በድንጋር እንኳን ንክኪ እንዳይኖራቸው ታዘዋል። በርግጥ ይህ ራሱን የቻለ የማይናቅ መንፈሳዊ ትምህርት አለው በውሃ ውስጥ ስላሉ ንጹህና ንጹህ ስላልሆኑ ፍጥረታት። እስቲ ኦሪት ዘሌዋውያን ምዕራፍ 11 ከቁጥር 9 እስከ 12 ያለውን ተመልከቱ። በውሃ ውስጥ ከሚኖሩት ሁሉ እነዚህን ትበላላችሁ፣ በውሆች በባህሮችም በወንዞችም ውስጥ ከሚኖሩት ሁሉ ክንፍና ቅርፊት ያላቸውን ሁሉ ትበላላችሁ። በውሆች ውስጥ ከሚንቀሳቀሱ በውሆች ውስጥ የሕይወት ነፍስ ካላቸው ሁሉ በባህሮችና በወንዞች ውስጥ ክንፍና ቅርፊት የሌላቸው ሁሉ በእናንተ ዘንድ የተጸየፉ ናቸው፣ በእናንተም ዘንድ የተጸየፉ ይሆናሉ። ስጋቸውንም አትበሉም፣ በድናቸውንም ትጸየፋላችሁ። ክንፍና ቅርፊትም የሌላቸው በውሃ ውስጥ የሚኖሩት ሁሉ በእናንተ ዘንድ የተጸየፉ ናቸው ይላል። በምድር ላይ ባሉ እንስሳት መካከል ወገኖቼ እንደተደረገው ሁሉ በውሃ ውስጥ ባሉት ፍጥረታት መካከል ልዩነት ተደርጓል። ንጹህ የውሃ ውስጥ ፍጥረታት ክንፍና ቅርፊት ይኖራቸዋል። ይህም በባህርና በወራጅ ወንዞች ውስጥ ያሉት ናሶች ያመለክታል። በውሃ ውስጥ ያሉ በሆዳቸው የሚሳቡ እንስሳት ክንፍና ቅርፊት ስለሌላቸው ለምግብነት አያገለግሉም። ይህ ከሆነ በውሃ ውስጥ ያሉት አብዛኛው ፍጥረታት አይበሉም ማለት ነው። ለምሳሌነት የሚሆን የነዚህ ፍጥረታት ዝርዝር አልቀረበልንም፣ ምናልባትም ተለይተው የታወቁ ይሆናል። እስራኤላውያን ከሜዲትራኒያን ባህር፣ ከገሊላ ባህርና ከዮርዳኖስ ወንዝ በሚያገኙት የአሳ ምርት ይደገፉ ነበር። በሕዝብ አመጋገብ ሥርዓት ውስጥ አሳ ከፍተኛውን ስፍራ ይይዛል። ከኢየሩሳሌም ቅጥር በሮች አንዱ የአሳ በር ይባል ነበር። ከሜዲትራኒያን ባህር የሚመረተው የአሳ ምርት ወደ ኢየሩሳሌም የሚገባው በዚህ በር በኩል ነበር። በዚህ ረገድ በነህምያ ጊዜ አንድ ችግር ነበር። አሳ አጥማጆች የአሳ ምርታቸውን በዚህ በር በኩል በሰንበት ቀን ያስገቡ ነበር። ነህምያ ምዕራፍ 13 ከቁጥር 16 እስከ 22 ያለውን መመልከት ይቻላል። በኢየሱስ ምድራዊ አገልግሎት ወቅት አሳ የማጥመድ ተግባር ልዩ ስፍራ እንደ ተሰጠው ለአዲስ ኪዳን ተማሪ የታወቀ ነገር ነው። ጌታችን የጠራቸው የመጀመሪያው ደቀ መዛሙርት አሳ አጥማጆች ነበሩ። እነዚህ ደቀ መዛሙርት ሰው አጥማጆች እንደሚሆኑ ተነግሯቸዋል። አድማጮች፣ መንግሥተ ሰማያት መልካም አሳንና መጥፎ አሳን የሚያጠምድ መረብን እንደምትመስል ጌታ ኢየሱስ በማቴዎስ ወንጌል ምዕራፍ 13 ከቁጥር 47 እስከ 50 በተጠቀሰው ምሳሌ ተናግሯል። የማቴዎስ ወንጌል ምዕራፍ 13 ከቁጥር 47 እስከ 50 ያለውን ተመልከቱ። መልካም አሳ ከመጥፎ አሳ የሚለይበት መመዘኛው ምን ነበር ትሉ ይሆናል። መመዘኛው አሳው ረጅምና አጭር መሆኑን ሳይሆን የዘሌዋውያን ሕግ ነው። አስተዋላችሁ? መልካም አሳ ከመጥፎ አሳ የሚለይበት መመዘኛው ምን ነበር ትሉ ይሆናል። መመዘኛው አሳው ረጅምና አጭር መሆኑ ሳይሆን የዘሌዋውያን ሕግ ነው። ክንፍና ቅርፊት ያለው አሳ ከሆነ ንጹህ ወይም መልካም አሳ ነው ማለት ነው። ይህ ጻድቁን ከኃጢአተኛው ለሚለየው ፍርድ እንዴት ይሰራል ትሉኝ ይሆናል። ክርስቲያን በመንፈስ ቅዱስ የሚመራ የክርስቶስን ጽድቅ የለበሰ ሰው ነው። አስተዋላችሁ? ክርስቲያን በመንፈስ ቅዱስ የሚመራ የክርስቶስን ጽድቅ የለበሰ ሰው ነው። ጻድቁና ኃጢአተኛው የሚለየው በእነዚህ ሁለቱ መለያዎች ነው። በቃ
በጌታ የተወደዳችሁ ውድ ወንድሞቻችን፣ ወንድም ፋንታውን ጉደታ፣ አቶ ደባልቀው ፈንታና አቶ ተካልኝ አወቀ ከኢሉባቦር ክፍለ ሀገር ከሁሩሙ ወረዳ ጨበሬ ገበሬ ማኅበር የጻፋችሁልን ደብዳቤያችሁ ደርሶናል። በጌታ የተወደዳችሁ ወንድሞቻችን፣ የእግዚአብሔር አብ ፍቅር የልጁም የኢየሱስ ክርስቶስ ሰላምና ጸጋ ባላችሁበት ስፍራ ይብዛላችሁ ይጨመርላችሁ እያልን እኛም ሰላምታችንን እነሆ በዚህ በራዲዮ ሞገድ አማካኝነት እናቀርብላችኋለን። በጌታ የተወደዱ ወንድማችን አቶ ደባልቀው ፈንታ፣ በዓይነ ሕሊናችን ብዙ ነገርን እንድንቃኝ የጥንቱንም ትዝታ እንደ ገና አገላብጠን ደግሞ እንድንመለከት በደብዳቤው አድርገዋል። እግዚአብሔር ይባርከው። በዚያች በሳቸው ቀበሌ ገበሬ ማህበር የተከፈለውን የወንጌል መስዋዕትነት ስናስብ ጋራ ተራራውን፣ ሸለቆውን፣ ወንዙን፣ ይልቅም ዛፎቹን፣ የጨፌውን፣ ረግረጉን ቦታ ስናስብ እንኳን ትዝታችን በእውነት እጅግ ከፍተኛ ሆነ። በዓይነ ህሊናችን እንባ እንደገና እንዲመጣ አደረጉ። እግዚአብሔር ደግሞ እናንተን በዚያ ፍሬ አድርጎ ተክሎ የዚያ የወንጌል ፍሬ ሆናችሁ እንደገና ደግሞ እግዚአብሔር በሕይወታችሁ ውስጥ በየሰፈሩ በቀበሌ ገበሬ ማኅበር ያደረገውን ታላቅነትና በጎነትን በምስክርነት መልክ ከእናንተ ስንሰማ እግዚአብሔርን እጅግ አድርገን አመሰገንን። እግዚአብሔርን በመምሰላችሁ እርሱንም በመከተላችሁ የልጁን የጌታ የኢየሱስ ክርስቶስን የመስቀል ፍቅር በመከተላችሁ አንዳንድ ጉሰማዎችና መከራ ወይም ፈተናዎች ቢደርሱባችሁም የጠራችሁና የመረጣችሁ እግዚአብሔር እስከ መጨረሻው ድረስ ያጸናችኋልና በርቱ። አዎ እናንተ የእግዚአብሔር ባሪያዎች ሆይ አመስግኑት። በእግዚአብሔር ቤት ውስጥ በአምላካችን ቤት አደባባይ የምትቆሙ እግዚአብሔር ቸር ነውና እግዚአብሔርን አመስግኑ፣ ለስሙም ዘምሩ፣ መልካም ነውና። እግዚአብሔር ያዕቆብን ለራሱ እስራኤልንም ለመዝገቡ መርጦታልና። እግዚአብሔር ታላቅ እንደሆነ ጌታችንም ከአማልክት ሁሉ እንዲበልጥ አውቃለሁና ባሪያው ዳዊት እንዳለ እናንተም በእግዚአብሔር እንድትበረቱ አደራ እንላችኋለን። በጸሎታችን ሁሉ ደግሞ እናስባችኋለን። አድራሻችሁን በተመለከተ ወደፊት ዘርዘር አድርጋችሁ ጻፉልን። እንግዲህ የተቀረውን እግዚአብሔር ደግሞ በሙላቱ በአገልግሎታችሁ በሐሳባችሁ እንዲሞላ እንዲጨምር እኛም በጸሎታችን ሁሉ እናስባችኋለን እና የነገውን ምስክርነታችሁን ዘርዘር አድርጋችሁ በትክክለኛ አድራሻ ጻፉልን። እግዚአብሔር ደግሞ ነው በእውነት መርጦ ከፍጻሜ ያደርሳችሁ ዘንድ ፍሬውንም ደግሞ ያበዛላችሁ ዘንድ ደግሜ ላለው በጸሎታችን ሁሉ እናስባችኋለን። እግዚአብሔርን ሰው ካገኘ ምን ይሆናል? ዝግጅታችን እዚህ ላይ ያበቃል። አስተያየት ወይም ጥያቄ ቢኖራችሁ በአድራሻችን በ1366 አዲስ አበባ ብላችሁ ጻፉልን። ሰላም ወዳጅስ ማለ እንዳንተ አሳብ ይገኛል ከጂ የበለው ሰው ነው ቁጥባት ነው የለብያርሰው ሲከያየ አንተ ግን ያውነ እግዚአብሔር